ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ባለፉት ቀናት በሰላም ውስጥ የተጠበቀን እግዚአብሔር አምላካችን ታላቅ ነውና ዛሬንም ታድጎናል። ወደፊትም ደግሞ እንዲሁ ሁሉ እግዚአብሔር አምላካችን በክንፎቹ ጥላ ስር እንደሚጠብቀንና እንደሚንከባከበን እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይክበር ይመስገን። እናንተም በእያላችሁበት በሰላም ውስጥ የተጠበቀ ሁሉ እግዚአብሔር እኛንም በሰላም ውስጥ እንዲሁ ጠብቆናል ታድጎናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር የተመሰገነ ይሁን። ዛሬም ተከታታዩን የኦሪት ዘዳግም መጽሐፍ ጥናታችንን ከምዕራፍ 22 እስከ ምዕራፍ 24 ባለው ለመመልከት እነሆ አንድ ላይ በጌታ ማዕድ ፊት ቀርበናል። እስቲ በማስቀደም ዝማሬን ጋብዛችሁ ክብራ ግንቻለሁ የቀደመው ኑሮ
አርጎ አቆመኝ የመረጥኩ ልጅ እስራኤል ያለኝ የመረጥኩ ልጅ የምወድ ያለኝ በይህን ኢየሱስ ምን ብዬ ልባርከው ውለታው በዛው ከአይምሮ የሚበላይ ነው አቤቱ
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። እንጸልይ። አንተ ነህ ያዳንከን። አንተ ነህ ከዓለም ቅብዝብዝነት ወደዚህ ወደሚደነቀው ብርሃን እየጠራህን ጌታ ኢየሱስ ክርስቶስ ሆይ፣ ይባይሆን ኖሮ ዛሬ ይህን የመሰለ ሕይወት የለንም አልነበረንም። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ በልጅ ስለታደከን ከዲያብሎስ መንጋጋ ከጠላትም እጅ ጌታ ሆይ ስላዳንከን እጅግ አድርገን እናመሰግናለን። ቤታችንና ቤተሰባችንን እኛነታችንን ሁሉ ለውጠህ እግዚአብሔር ሆይ በሰላማዊ ማደሪያ ጥላ ስር ደግሞ ስላደረከን እጅግ እናመሰግናለን። አቤቱ አባታችንና አምላካችን ሆይ ዛሬም ደግሞ ነፍሳችን አንተን ትጠማለች፣ አንተን ትራባለች። በዚህች ሰዓት ደግሞ በዚህ በራዲዮናችን ዙሪያ ሆነን ስንጠባበቅ ቃልህን ደግሞ እንድትልክልንና እንድትናገረን እንለምናሃለን። እግዚአብሔር መድኃኒታችንና ጌታችን ሆይ
በዓለም ውስጥ የምንሰማቸው ብዙ ድምጾች አሉ። ብዙ የምናዳምጣቸው ድምጾች አሉ። አንዳቸውም አይረቡንም፣ አንዳቸውም አያሳድጉንም፣ አንዳቸውም ወደ ዘላለም ሕይወት አይመሩንም። ያንተ ቃል ብቻ እውነት ነው። ያንተ ቃል ብቻ ሰላምን ይሰጣል። ያንተ ቃል ብቻ ያሳርፋል። እግዚአብሔር አባታችንና መድኃኒታችን ሆይ በዚህ ሰዓት በቅዱስ መንፈስ አማካይነት ለእያንዳንዳችን እንድትናገረንና ማውቅ የሚገባንን እውነት እንድታሳውቀን እንለምናሃለን። ድካማችንን ሁሉ እርሳ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ስለ ወንድማማች ግንኙነት፣ ስለ አለባበስ፣ ስለ ግንባታ ደም፣ ስለ ዘር መዝራት አንስተን እንዲሁ ስንወያይ ከቆየን በኋላ ከሰዓት አቋያ ጋብቻን የተመለከተ የተለያዩ የተሰጡ ህጎችን እየተመለከተን ሳለ እዚሁ መቋጨታችን ይታወሳል። ዛሬም ደሞ የዚያኑ ቀጣይ ክፍል ከቀሪው ክፍል እናቀርብላችኋልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘዳግም ምዕራፍ 22 ቁጥር 12 ን ተመልከቱ። ኦሪት ዘዳግም ምዕራፍ 22 ቁጥር 12 ን ተመልከቱ። አድማጮች በእምነት ከማይመስለን ጋር سنወዳጅና سنገጥም እንዲሁ የማያምር የተዛነፈና በጌታ ዘንድ የተጠላ ኑሮን እንመራለን ማለታችን ይታወሳል። ቁጥር 12 ደግሞ እንዲህ ይለናል፣ በምትለብሰው በልብስ በአራቱ ማዘን ዘርፍ አድርግ ይላል። የልብስ ዘርፍ በአብዛኛው ሰማያዊ ቀለም ነበረው። በካህኑ ቀሚስ ላይ የነበረውም ተመሳሳይ ሰማያዊ እንደሆነ እናውቃለን። ዘርፉ ከእግዚአብሔር ጋር ያላቸው ንብረት የሚያመለክት ነበር። አስተዋላችሁ? የልብሱ ዘርፍ ከእግዚአብሔር ጋር ያላቸው ንብረት የሚያመለክት ነበር። የኋላ ኋላ ግን ዘርፎቹ የይሁዲነት መለያ ልጣፎቹ ሆኑ። እግዚአብሔር መቀላቀንን በተመለከተ ያስጠነቅቀናል። የእግዚአብሔር ልጅ የሆነ ሰው ከዓለም ጋር መቀላቀል የለበትም። አንዳንድ ክርስቲያኖች የጠፉትን ለመድረስ እነርሱ ያሉበትን ዓለም መስለን መቅረብ አለብን ሲሉ ሰማለሁ። እኔ በጣም ያስገርመኛል። ወዳጆቼ ሆይ እኔ ለእናንተ የሚሆን አዲስ ዜና ዛሬ አለኝ። እነርሱን ለመድረስ ዓለማውያንን ማለቴ ነው፣ መንገዱ ይህ አይደለም። እኔ የዳንኩት ወዳጆቼ አንድ ክርስቲያን በዓለማዊ መንገድ ቀርቦና መስክሮልኝ ነው የሚል ሰው ዛሬውኑ ካለ እኔ ልሰማው ዝግጁ ነኝ። ዘሮቹ መቀላቀል አልነበረባቸውም። በሬና አያንም አብሮ ለማጥመድ መሞከር አያስፈልግም። የበግ ጠጉርና የተልባ እግር መቀላቀል የለባቸውም። ወዳጄ ሆይ ክርስቲያንም ዓለምን መምሰል ፈጽሞ ደግሜ ላለው ፈጽሞ የለበትም። ከቁጥር 13 እስከ 15 ያለውን ስፍራ ደግሞ ተመልከቱ። ይህ ደግሞ የዋህ የሆነችውን ሚስት የሚጠብቅና ከሐሰተኛ ክስም የሚከለክል ሕግ ነው። በዚህ ክፍል የምናገኘው ማለት ነው። ይህቺ ሚስቱ ፈርሃ እግዚአብሔር ከሌለባትና ጥላቻ ካደረበት ባል ይጠብቃታል። ዛሬ የአይነቱ አሰራር የለም። እግዚአብሔር ግን የዚህ በወይም በዚህ አይነት የምትገፋውን ሚስት ዋስትና ለመስጠት አስቀድሞ ዝግጅት አድርጓል። ከቁጥር 20 እስከ 21 ያለውን ተመልከቱ። ከቁጥር 20 እስከ 21 በዚህ ክፍል እንደምንመለከተው ሴትዮዋ ጥፋተኛ ሆና ከተገኘች ግን መወገር ነበረባት። ዛሬ ሰዎች ስለ አዲሱ የሞራል ሕግ ያወራሉ። ሩካቤ ስጋንም ከጋብቻ ውጪ አድርገው በመቅጠር እጅግ ገፍተው ሄደዋል። እግዚአብሔር ለሕዝቡ ለእስራኤል የሞራል መለኪያዎችን ሰጠ። እግዚአብሔር የሰጠው ሞራል ለማንኛውም ሕዝብ በረከት ነበር። ይህንንም የጣሰ አገር ሁሉ ማሽቆልቆል ይጀምራል። ስለዚህ ሳስብና አገራችን ያለችበትን ሁኔታ ሳሰላስል እንባ ይቀድመኛል። ወዳጆቼ ወንድም ይሁን ሴት በመንዝር የታዙ ሁሉ እግዚአብሔር ለእስራኤል እንደሰጠው ሕግ በድንጋይ ተወግሮ መገደል ነበረበት። እኛ አሁን እንደዚያ እናድርግ ብንል መተላለፊያ እናገኝም። ለምን ቢባል የሚወረወረው ድንጋይ ብዛት መንገዶችን ይዘጋልና ነው። እግዚአብሔር ጋብቻንና በሩካቤ ሥጋን ጾመውን ያከብራል። በእስራኤል ውስጥ የተፈጸመ ዝሙት በድንጋይ መወገርን ያስከትላል። ወዳጆቼ ሆይ ይህ እግዚአብሔር ስለ ዝሙት ምን እንደሚሰማው ያሳያል። እግዚአብሔር ለዚያ ሕዝብ የነበረው ፍቅር በሕጉ እንደቀለጸው አስታውሱ። ይህ የጋብቻን ቅድስና ለመጠበቅ የሚናገር ሕግ እርሱ ለሰው ልጆች ቤተሰብ ያለውን ፍቅርና መቆርቆር የሚያሳይ ጥሩ ምሳሌ ነው። እግዚአብሔር አሳቢያችን ነው ወዳጆቼ ሆይ። እንግዲህ አድማጮች የዘዳግም ምዕራፍ 22 ጥናታችን በዚሁ ይቋጭና ወደ ምዕራፍ 23 ደግሞ እንሸጋገራለን። የዚህ የዘዳግም ምዕራፍ 23 አብይ ሐሳቡ ዓለም ሥጋና ሰይጣን የሚል ነው። የምዕራፍ 23 አብይ ሐሳቡ ዓለም ሥጋና ሰይጣን የሚለውን ሐሳብ ያብራራል ማለት ነው። ምዕራፍ 23 ያካባቢና የግል ግንኙነቶችን በተመለከተ አስደናቂ በሆነ ሁኔታ አብይ ጉዳዩን ያብራራ ይከተላል። ዓለም ሥጋና ሰይጣን አማኙ በየቀኑ በየሰዓቱና በየአጋጣሚው የሚጋፈጣቸው ሦስት ጠላቶቹ ናቸው። ይህንን ከልጅነታችን ማለትም ከክርስትና ልጅነታችን ጀምሮ የተነገረን የተሰበከንና የተማርን ነው። አስተዋላችሁ? ዓለም ሥጋና ሰይጣን ሦስት ዋንኛ የክርስቲያን ጠላቶች ናቸው። ግልጽ ያለ ቋንቋ በሚነገርበት በዛሬው ዘመን ላይ እንገኛለን። ቋንቋዎቹ ተራና የተለመዱ ናቸው። እግዚአብሔርም ቃሉን ለመግለጽ የተጠቀመው ግልጽነትን ነው። ያ ማለት ግን ቃሉ ተራ ነው ማለት አይደለም። መጽሐፍ ቅዱስ በግላዊ ጉዳዮች ላይ ቢያተኩር ብዙ ጊዜ ቸል እንለዋለን። እኔ ግን እንዲህ ማድረግ አለብን ብዬ አላስብም። በውስጡ ለኛ የሚሆን በጣም ተግባራዊ መንፈሳዊ ትምህርቶችን ይዟልና እስቲ ከአዲሱ ትርጉም ቁጥር 1 እንመልከት። ከአዲሱ ትርጉም ዘዳግም ምዕራፍ 23 ቁጥር 1 አነብላችኋለሁ። እንዲህ ይላል፣ በብልት መቀጥቀጥ ወይም በመቆረጥ ምክንያት ጃንደረባ የሆነ ሰው ወደ እግዚአብሔር ሕዝብ ጉባኤ ገብቶ አይቆጠር ይላል። ይህ በጣም ያልተለመደ ሕግ ነው አይደለም እንዴ? እግዚአብሔር እዚህ ጋር ያስተምረን የፈለገው ምንድነው? ይህ ከምናኔ ጋር እንደሚስተካከል አምናለሁ። እናም እግዚአብሔር ይኮንነዋል። በመካከለኛው ዘመን ሰዎች በአውሮፓ በእስያና ሰሜን አፍሪካ የተዘቀጠ ነገር ተመለከቱ። እናም ፊታቸውን ከዚህ ዓለም ነገር አዙረው ምናኔን መረጡ። ከዓለምም ከመራቅ ወደ ገዳማት አቀኑ። በዚያ ወቅት ይህን በማድረጋቸው ማንም ሊወቅሳቸው እንደማይደፍር የታወቀ ነው። ይህ ግን በጣም የተለጠጠ በመሆኑ እግዚአብሔር ያስጠነቅቃል። አድማጮች፣ ይህንኑ የሚመስል ጋዊነት ዛሬ በአንዳንድ የእምነት አካባቢዎች ሊገኝ ይችላል። የተለየ ሕይወት እንደሚኖሩ የሚሰማቸው አንዳንድ ሰዎች አሉ። ነገር ግን ከእነርሱ መካከል አንድም እንኳ ደስተኛ ሰው አጋጥሞኝ አያውቅም። እንዲያውም በእውነት አንዳንዶች ሰዎች እጅግ አደገኛ ሆነው አግኝቻቸዋለሁ። ስለ ዓለም ወይም ዓለማዊነት በፊታቸው ሲነሳ እጅግ የተረበሹ ይመስላሉ። ከነዚህ መካከለ ጥቂት የማይባሉ ተራሉ ባልታና ፋሾች ሲሆኑ አንዳንዶቹም በሥራ ጉዳይ አመኔታ የሚጣልባቸው አይደሉም። የተለዩ ክርስቲያኖች ከሚባሉ ጥቂት ሰዎች ጋር ባደረኩት ግንኙነት ያየሁት አለመታመንና የደረሰብኝ ምሬት የምዘነጋው አይደለም። እግዚአብሔር ምናኔን በመቃወም እንደሚያስጠነቅቅ አምናለሁ። ቁጥር 2ን ተመልከቱ። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። እግዚአብሔር በዚህ ቦታ ውብና ጠጠር ያለ ቋንቋን ይጠቀማል። ዲቃላ የሆነ ልጅ ወደ እግዚአብሔር ጉባኤ መግባት አይችልም። ዛሬ ለኛ ይህ ምን ማለት ነው? ወዳጆቼ፣ የእግዚአብሔር ልጅ ለመሆን ደግሞ መወለድ አለብን ማለት ነው። ዛሬ የንጉስ ልጅ ነኝ የሚሉ ብዙ ሰዎች አሉ። ግን እንደሚሉት የንጉስ ልጆች አይደሉም፣ ዲቃሎች ናቸው። አንድ ሰው ጥሩ ሃይማኖተኛ ግን ደግሞ በጌታ በኢየሱስ ክርስቶስ አምኖ ዳግም ያልተወለደ ሊሆን ይችላል። እንዲህ አይነቱ ሰው ፈጽሞ የእግዚአብሔር ልጅ አይደለም። እግዚአብሔር ይህንን በሚገባ ግልጽ አድርጎታል። ኒቆዲሞስ ፈሪሳዊ ሃይማኖተኛ፣ የሕዝቡ መንፈሳዊ መሪና ክታቡን ያሰረ ሰው ነበር። ነገር ግን ወዳጆቼ ሆይ ዲቃላ ሆኖ ተገኘ ኒቆዲሞስ። ስለዚህ ጌታ ኢየሱስ ክርስቶስ ዳግም መወለድ እንዳለበት ነገረው። ጌታ ይህን ግልጽ ያደርግለት ዘንድ ሲያቋርጠው ጨክኖበታል። እስቲ በኋላ ዮሐንስ ወንጌል ምዕራፍ 3 ቁጥር 3ን ተመልከቱ። ይህንን ታሪክ ታገኛላችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 3ን በኋላ ተመልከቱ። አንድ ጊዜ አንድ የመጥምቃውያን መጋቢ እንዲህ አለኝ፣ ባለንበት ዘመን ብዙ የውሃ ጥምቀት የወሰዱ እምነት የለሾች አሉ። ከመጠመቃቸው የተነሳ የእግዚአብሔር ልጆች እንደሆኑ ቢያስቡም እነርሱ ግን ጋንም የሚገባቸው ኃጢአተኞች ናቸው አለኝ። እግዚአብሔር ዲቃላ ወደ መንግሥተ ሰማይ አይሄድም፣ ወደ ጉባኤም አይገባም ይላል። ወዳጆቼ እግዚአብሔር ዲቃላ ልጆች የሉትም። አስተዋላችሁ? አምላካችን ዲቃላ ልጆች የሉትም። ልጆቹ ሁሉ ሕጋዊ ናቸው። ምክንያቱም ዳግመኛ በልጁ በጌታ በኢየሱስ ክርስቶስ አምኖ ተወልደዋልና ነው። ዛሬ ለራሳችሁ ልታቀርቡት የሚገባ ጥሩ ጥያቄ አለ። እርሱም አንደኛ ዳግም ተወልጃለሁን? ሁለተኛ ኢየሱስ ክርስቶስ የእግዚአብሔርን ልጅ እንደ ግል አዳኝ አድርጌ ተቀብያለሁን? የሚሉትን ጥያቄዎች መጠየቅ ይገባቸዋል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል ቃሉ። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የሚለውን ቃል በዮሐንስ ምዕራፍ 1 ከቁጥር 12 እስከ 13 ባለው ስፍራ ላይ እናገኛለን። እንዴት ደስ ያሰኛል! ዮሐንስ ምዕራፍ 1 ከቁጥር 12 እስከ 13 ያለውን ስፍራ ተመልከቱ። የእግዚአብሔር ሕጋዊ ልጅ ሆነሃልን? ወገኔ ሆይ የንጉሡ ልጅ እስካልሆንክ ድረስ ዲቃላ ነህ። ከቁጥር 3 እስከ 4 ያለውን ስፍራ ደግሞ አለፍ ብለን እንመልከት። አሞናውያንና ሞአባውያን በጣም በተጋነነ ደረጃ ጣዖት አምላኪዎች እንደነበሩ የሥነ ቅርስ ተመራማሪዎች ደርሰውበታል። በርካታ የበዓል ጣዖታት ምስሎችንም በቁፋሮ አግኝተዋል። የውሸት ሃይማኖት ወደ እግዚአብሔር ጉባኤ ሊገባ አይችልም። አንድ ሰው የውሸት ሃይማኖትን እንዴት መለየት ይችላል? ከፍሬያቸው ማወቅ ይቻላል። ዋናው ማስረጃ በዚህ ታላቅና አስፈሪ በርሃ እንጀራና ውሃ ይዘው ይልቁኑ እስራኤልን ይረግም ዘንድ በለዓምን በዋጋ ቀጠሩ። ከቁጥር 5 እስከ 6 ባለው ስፍራ ደግሞ ስንመለከት ሸካራ የመሰለ አነጋገርን እናገኛለን። ግን ከውሸት ሃይማኖቶች ጋር ላለመቅጠም የተሰጠ ማስጠንቀቂያ ነው በዚህ ክፍል የምናገኘው። የውሸት ሃይማኖት መሰረቱ ሰይጣናዊ ነው። ሰይጣን ወደ እግዚአብሔር ጉባኤ እንዲገባ አልተፈቀደም፣ አይፈቀድምም። ከምንም ይልቅ ምድራችንን ያጠፋት የውሸት ሃይማኖት ነው። የቤተ ክርስቲያናትን ጻ ያማረው ይሆኑና በውድቃዎች ተሞልተው ሳለ ሰይጣን መጫወቻ ሊያደርገው ይችላል። የውሸት ሃይማኖትን መለየት አለብን። የተሳሳተ እምነት በእግዚአብሔር ጉባኤ ውስጥ ቦታ የለውም። ወዳጆቼ ቁጥር 7 ደግሞ አለፍ ብላችሁ ተመልከቱ። በዘፍጥረት መጽሐፍ ላይ ኤዶም ኤሳው እንደሆነ ኤሳውና ያዕቆብ ደግሞ መንትያ ወንድማማቾች እንደነበሩ እናያለን። አሞንና ሞአብን መጸየፍ ይቻላል። ታዲያ ኤዶምስ ቢሆን? ኤዶማዊውማ ወንድማቸው ነው። ላማኙ ሰው ኤሳው የቅድመ ተፈጥሮን ወይም ሥጋን ይወክላል። ሥጋችንን ልንጠላው፣ ልንጨክንበትና ልንቀጣው እንችላለን። ይህ ግን ምንም አይፈይድም። ሥጋን ልንጸየፈው አይገባም፣ ግን ለእርሱ አናጎበድድም። የቀደመው ተፈጥሮ እኛን አይቆጣጠረንም። ሥጋ በእግዚአብሔር ላይ ያመጸ አይደለም፣ የእኛ አካል እንጂ። ስለሆነም ብንጠላው የትም አንደርስም። ግብፃዊውን መጸየፍ አልነበረባቸውም። ለምን? በአገሩ ስደተኛ ነበርህና ይላል እግዚአብሔር። አስተዋላችሁ? በአገሩ ስደተኛ ነበርክና ይላል። በመጽሐፍ ቅዱስ ውስጥ ግብፅ የዓለም ምሳሌ ነች። እንዲህ ተብሎም ተነግሮናል፣ ዓለምን ወይም በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15ን ይመለከቷል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 በድጋሚ እንዲህ ማለት እፈልጋለሁ፣ ይህ የተፈጥሮን ውበት መኖሪያ ቤታችንን ወይም የዓለም ክፋ የሆነው በዙሪያችን ያሉ መንትዮችን አይመለከትም። ዋናው ነጥብ ግን እኛ በእነዚህ ነገሮች ፍቅር መውደቅ የሌለብን መሆኑን ነው። በእርግጥ ልናናንቃቸው አይገባም፣ ነገር ግን በእነርሱ ፍቅር መውደቅ የለብንም። እኔና እናንተ በዚህች ዓለም ላይ እንግዶችና መጻተኞች ነን። ልብ በሉ ወዳጆቼ፣ የእስራኤል ልጆች በምድረ በዳ አበባን ሊተክሉ እንዳልተጠሩ ሁሉ እኛም ዓለምንና ሥርዓቷን በሚያጠነክሩ እንቅስቃሴዎች ውስጥ እንድንሰማራ አልተጠራንም። እኛ የእግዚአብሔርን ቃል መስበክ አለብን። ዋነኛ ሥራችን እሱ ነው። ልብ በሉ፣ እኛ ሁላችን በዚህ መንገድ የምናቋርጥ እንግዶችና መጻተኞች ነን። አሁን ከቁጥር 9 ጀምሮ ያለው ደግሞ ስለ ንጽህና ይናገራል። አስተዋላችሁ? ከቁጥር 9 ጀምሮ ያለው ደግሞ ስለ ንጽህና የሚናገር ነው። ለጦርነት በወጡ ጊዜ እንኳን ማረፊያ ካምፖቻቸውን ወይም ስፍራቸውን በንጽህና መጠበቅ ነበረባቸው። ከቁጥር 12 እስከ 13 ያለውን ስፍራ ተመልከቱ። እግዚአብሔር በጽዳት ደስ ይሰኛል ወዳጆቼ። ክርስትና በገባበት ስፍራ ሁሉ ንጽህና በጎላ መልኩ ተገልጦ ውበቱ ይታያል። ዛሬ ስለ ብክለት ብዙ እንሰማለን። ይህንን ንድፈ ዓለም የበከለው ማን ነው? በርግጥ የሰራው እግዚአብሔር ይህንን አላደረገም። እርሱ የሰጠን ኩልል ያሉ ወንዞችን፣ ንጹህ አየርና የጠራን ውሃ ነው። ኃጢአትና ኃጢአተኛ ሰዎች ናቸው ዛሬ ይህችን ምድር የበከሏት። ሰዎች እግዚአብሔር የሰጠውን ሕግ ቢከተሉ ዓለም የጸዳች ትሆናለች ብዬ 100% አምናለሁ። ዘዳግም ምዕራፍ 23 ቁጥር 14 አለፍ ብላችሁ ተመልከቱ። ወዳጆቼ እግዚአብሔር በንጽህና ደስ እንደሚለው ቀደም ብለን ተናግረናል። ንጽህና በእግዚአብሔር ከማመን ተከትሎ የሚመጣ ነው ያለው ዌብስተር የተባለ ሰው ይመስለኛል። ከዚያም የቀረበ ነው ብዬ አስባለሁ። እኔ ንጽህናን እግዚአብሔርን ከማምለክ እንዳንዱ አየዋለሁ። አስተዋላችሁ? እኔ ደግሞ ንጽህናን እግዚአብሔርን ከማምለክ ጋር እንዳንዱ አድርጌ አየዋለሁ። በሰውነታችን፣ በአካባቢያችን፣ በአስተሳሰባችንና በድርጊታችን ሁሉ ንጹህ እንድንሆን እግዚአብሔር ይፈልጋል። በዚህ ዓለም የተቀደስን ሕዝብ ልንሆን ይገባል። ይህ መጽሐፍ በጣም ተግባራዊ ነው ወዳጆቼ፣ አይደለም እንዴ? መጽሐፍ ቅዱስ እንግዲህ እንዲህ ይመስላል ቃሉን ስናጠና። እግዚአብሔር አዋቂ ነው። አለፍ ብላችሁ ደግሞ ከቁጥር 17 እስከ 18 ያለውን ስፍራ ተመልከቱ። እግዚአብሔር በሕዝቡ መካከል ጋለሞታዎች መኖር እንደሌለባቸው ተናግሯል። በምንም ቅድመ ሁኔታ ሕገወጥ ወይም ኢሞራላዊ ወይም የተሳሳተን ገቢ እንደማይቀበል እግዚአብሔር ተናግሯል። በምንም መንገድ አይፈልገውም። በዚህ በቁጥር 17 እስከ 18 ባለው ስፍራ ውስጥ ይህንን እናገኛለን። አሁን ብዙም ያልተለመደ አንድ ነገር ልናገር ወዳለሁ። ማንኛውም ክርስቲያናዊ ድርጅት ሕጋዊነት ከሌለው ወይም ኢሞራላዊ ከሆነ ኢንዱስትሪ የገንዘብ ስጦታን መቀበል የለበትም። ሁለት ትምህርት ቤቶች ከአንድ የቢራ ፋብሪካ የተሰጣቸውን ገንዘብ ለመቀበል እንዳልወደዱ ሰምቻለሁ። ስለዚህም እግዚአብሔርን አመሰግናለሁ። ሁላችሁ እንደምታውቁት ብዙ አጠያቂ ሥራ የሚሰሩ ድርጅቶች በጎ አድራጎትን በመፈጸም ከበሬታን ለማግኘት ይጥራሉ። ከቁጥር 19 እስከ 20 ያለውን ደግሞ አለፍ ብላችሁ ተመልከቱ። በዚህም ስፍራ እግዚአብሔር ሕዝቡ ወንድሞቻቸውን እንዲንከባከቡ እያሳሰበ ነው። እናም ገንዘብ ካበደሩት ወለድ ሊቀበሉት አይገባም ይላል። ከቁጥር 21 እስከ 22 ያለውን ደግሞ ቀጥለን እንመልከት። ለእግዚአብሔር መሳል የፈቃደኝነት ተግባር ነበር። በዚህ ክፍል እንደምንመለከተው ማለት ነው፣ ማንም ስዕለት እንዲያደርግ አልተጠየቀም። ነገር ግን አንድ ሰው ለእግዚአብሔር አንድ ጊዜ ከተሳለ ቀደም ሲል እንዳየነው ያ ስዕለት የተጠበቀ ነው፣ መፈጸም አለበት። አለፍ ብለን ደግሞ ከቁጥር 24 እስከ 5 ያለውን እንመልከት። በዚህ ክፍል ውስጥ የተሰጠውን ተግባር የጌታችን የኢየሱስ ደቀ መዛሙርት እንደፈጸሙት ተጽፎ እናገኛለን። በጣም ስለ ተራቡ በርሻ ውስጥ እያለፉ ሳሉ የስንዴውን እሸት ቀጥፎ መብላት ጀመሩ። በዘዳግም መጽሐፍ እንደምናየው ይህ ሕገ ወጥ አልነበረም። እግዚአብሔር ገበሬው ይህን መልካም ልማድ እንዲያሸጋግረው ተናግሯል። እግዚአብሔር አዋቂ ነው ወዳጆቼ ሆይ፣ ፈጽሞ አይሳሳትም። ለሕዝቡ የሚረባውን በጊዜው ይሰጣል፣ ለዓመታትም ይሰጣል። እግዚአብሔር እየተመሰገነ ይሁን። እንግዲህ አድማጮች የዘዳግም ምዕራፍ 23 ጥናታችን በዚህ ያበቃና አለፍ ብለን ደግሞ ምዕራፍ 24ን አብረን እንመለከታለን። የዚህ የዘዳግም ምዕራፍ 24 አብይ ሐሳቡ መፋታትን በተመለከተ የሚናገር ይሆናል ወይም ደግሞ የሚገልጽ ይሆናል። የዘዳግም ምዕራፍ 24 አብይ ሐሳቡ መፋታትን በተመለከተ የተሰጠን ሕግ ያብራራል። ምዕራፉ የሚጀምረው የሙሴ ሕግ ስለ መፋታት በሚናገረው ነው። ቀሪው የምዕራፉ ክፍል ሰዎች ከሰዎች ጋር በሚኖራቸው ግንኙነት ምህረትን ማሳየት እንዳለባቸው ይናገራል። ወገኖቼ እግዚአብሔር ማሪ ነው። ስለዚህ እኛ ሌሎችን የምንምር እንድንሆን ይፈልጋል። የሙሴ ሕግ መፋታትን አስመልክቶ የሚሰጠውን መመሪያ ከዘዳግም ምዕራፍ 4 ከቁጥር 1 እስከ 4 ባለው ስፍራ ውስጥ እናገኛለን። በዚህ ክፍል መፋታትን አቅልሎ የሚመለከተው ይመስላል። አስተዋላችሁ? ይህ ክፍል መፋታትን ቀላል አድርጎ የሚመለከተው ይመስላል። ደግሞም በጣም አቅልሎታል። ለምንድን ነው እግዚአብሔር መፋታትን የፈቀደው? ለጌታ ኢየሱስ ይኸው ጥያቄ ቀርቦለት ነበር። እነርሱም እንኪያስ ሙሴ የፍቺዋን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችሁንም የሚያገባ ያመነዝራል አላቸው። ማቴዎስ ምዕራፍ 19 ከቁጥር 7 እስከ 9 ያለውን ስፍራ ተመልከቱ። መፋታት ወዳጆቼ መፍቀድ የቻለው ሰዎች ለጋብቻ ቃል ኪዳናቸው ታማኝ ባለመሆናቸው ነው። በአንደኛ ቆሮንቶስ ምዕራፍ 7 ደግሞ ለመፋታት ምክንያት ሊሆን የሚችል ሌላ ጉዳይን እንመለከታለን። ኢየሱስ እንደሚናገረው ሙሴ መፋታትን የፈቀደው ከሕዝቡ ልብ ጥንካሬ የተነሳ ነበር። ይህ እውነት ነው። ይህንን እንደገና ደግምላችኋለሁ። ኢየሱስ እንደሚናገረው ሙሴ መፋታትን የፈቀደው ከሕዝቡ የልብ ጥንካሬ የተነሳ ነበር። እግዚአብሔር የሚፈቅድላቸው ነገሮች አሉ። ይሁን እንጂ እነዚህን ነገሮች የሚፈቅዳቸው ከሰዎች ግትርነት ወይም ልብ ጠንካራነት የተነሳ ነው። ዛሬ በብዙ ጋብቻዎች የምንመለከተውም ይህንኑ ነው። በብዙ ቤተሰቦችና በግለሰቦች ሕይወት የምንመለከተውም ይህንኑ ነው። እግዚአብሔር ማሪና ለጋስ ነው። ምንም እንኳ የእርሱ ዘላለማዊ ፈቃድ ባይሆንም በሕይወታችን አንዳንድ ነገሮች እንደሆኑ ይፈቅዳል። ጸጋው በሕይወታችን የሚፈጸመው በዚህ ፈቃዱ ውስጥ ነው። ይህንን ከተረዳን ደግሞ መንፈሳውያንን የምንል ሁሉ አንዳንድ ወንድሞችን ከመንቀፍ ጥንቃቄ ማድረግ ይኖርብናል ማለት ነው። በዘዳግም ምዕራፍ 24 ቁጥር 5 እንደምንመለከተው በጦርነት ጊዜ እንኳ የቤተሰብ ህብረትና አንድነት እንዲጠበቅ እግዚአብሔር እንዴት እንደሚፈልግ የሚገልጽ ሆነ ክፍል ነው። ጋብቻ ቅዱስ ስለሆነ የጋብቻ ቃል ኪዳንን እግዚአብሔር ያከብራል። የተለያዩ ህጎች እስቲ ቁጥር 7ን ተመልከቱ። ማንም ሰው ከእስራኤል ልጆች ከወንድሞቹ አንዱን ሰርቆ እንደ ባሪያ ሲያደርግበት ወይም ሲሸጠው ቢገኝ ያሌባ ይሙት፣ እንዲሁም ክፉን ነገር ከመካከል ታስወግዳለ ይላል። ከቁጥር 20 እስከ 22ን የተመለከትን እንደሆነ ደግሞ እግዚአብሔር ለደካሞችና ረዳት ለሌላቸው ስለመጠንቀቁ የሚያወሳውን ክፍል እናገኛለን ወይም ደግሞ ቃል እናገኛለን። ወዳጆቼ እግዚአብሔር ለደካሞችና ረዳት ለሌላቸው ይጠነቀቃል። እግዚአብሔር ድህነትን የሚያስወግድበት የራሱ አሰራር አለው። በጣም የሚገርመው ደግሞ አሰራሩ ፍሪያማ መሆኑ ነው። ይህንንም መጽሐፈ ሩትን ወደፊት ስናጠና በሚገባ እንመለከታለን። እግዚአብሔር ስለዚህ ቃሉ እጅግ የተመሰገነ ይሁን። እንግዲህ ዛሬው ጥናታችን በዚህ አበቃ። የምዕራፍ 25ን ትምህርት ደግሞ እግዚአብሔር ወዶና ፈቅዶ ለዚያ ካደረሰን በነገው ምሽት ክፍለ ጊዜያችን ይዘላችሁ እንቀርባለን። ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።